ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ፕሮግራማችን በአዶልፍ ፓርለሳክ ተደርሶ በተቻነ ጀብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 2 እናሰማለን። ይህ መጽሐፍ ፋሽስት ኢጣሊያ በኢትዮጵያ ላይ ያደረገችውን ወረራና አርበኞች ያደረጉትን ተጋድሎ የሚገልጽ ነው።
በተለያዩ ቦታዎች የሚካሄዱ ግድያዎች፣ እስሮች፣ አፈናዎች እየቀጠሉ መሆናቸው ከያቅጣቸው የሚደርሱ ዜናዎች ይገልጻል። የአፋር ህዝብ ፓርቲ የሚባለው ድርጅት ሰኞ ሚያዝያ 1 ቀን ባወጣው መግለጫ አቶ ሲራጅ ሳላህ የተባሉ የሰመራ ዩኒቨርሲቲ ሰራተኛ ከአራት ወር በፊት በጸጥታ ኃይሎች ተጠልፈው ከተወሰዱ በኋላ የደረሱበት የማይታወቅ መሆኑን ገልጿል። ቤተሰቦቻቸው ላደረጉት ተደጋጋሚ ጥያቄዎችና ጥረቶች በአገዛዙ በኩል የተሰጠ መልስ የሌለ መሆኑም ተነግሯል። አቶ ሳላህ የተያዙት ቀደም ብሎ ከገቡበት የሙስና ወንጀል ለመከላከል የሰመራ ዩኒቨርሲቲ እንዲቃጠል ያደረጉት የአገዛዙ ባለስልጣኖች ግለሰቡ ወንጀላቸው እንዳይጋለጥባቸው በመስጋት ለመከላከል የወሰዱት እርምጃ ነው የሚል ማብራሪያ ተሰጥቷል። በሌላ በኩል በምስራቅ አደርጌ አንድ የአጋዚ ወታደር የአንድ ህፃን ልጅ እናትና የሶስት ወር ነፍሰ ጡር የሆነችውን ሴት በመግደሉ በአካባቢው ከፍተኛ ተቃውሞ እንቅስቃሴን የፈጠረ መሆኑ ተሰምቷል። ጫላ ኢብራሂም በክሬ የተባለ ወታደር በሴትየዋ ላይ የግድያ ወንጀል የፈጸመበት ምክንያት ምን እንደሆነ ባይታወቅም በቁጥጥር ስር የተደረገ መሆኑም ታውቋል። ሰሞኑን በድሬዳዋ ከተማ በአጋዚ ጦር ሁለት ወጣቶች የቆሰሉ ሲሆን በርካታ የከተማ ነዋሪዎች የታሰሩ መሆናቸውም ታውቋል። በቆቦ ሌላ አንድ ሰው በአጋዚ ጦር መገደሉም ተነግሯል። ፍሪደም ሃውስ የተባለው ተቋም ማክሰኞ ሚያዝያ 2 በዩናይትድ ስቴትስ ምክር ቤት ለድምጽ የሚቀርበው ኤችአር 128 የህግ ረቂቅን አስመልክቶ ባወጣው መግለጫ ይህ የህግ ረቂቅ የወያኔ አገዛዝ በቃል የሰጠውን ተስፋ በተግባር እንዲያሳይ የሚያበረታታ ነው ካለ በኋላ ህጉ የአስቸኳይ ጊዜ አዋጁ እንዲነሳ፣ ጸረ ሽብርና ሲቪክ ማህበራት እንቅስቃሴን ለመገደብ የወጡ አፋኝ ህጎች እንዲሻሩ መልእክት ያስተላልፋልም ብሏል። ድርጅቱ የምክር ቤቱ አባላት በዚህ ጉዳይ ላይ ድምጻቸው እንዲሰጡ የጠየቀ ከመሆኑም በላይ የአሜሪካው ሴኔትም ተመሳሳይ እርምጃ እንዲወስድ እንጠይቃለን ብለዋል። በሌላ በኩል በዋሽንግተን ዲሲ የሚገኘው የዩያን ኤምባሲ ህጉ የሚያልፍ ከሆነ በሽብርተኛ ጉዳይ አንተባበርም የሚል ማስፈራሪያ ሰጥቷል የተባለ ሲሆን የወያኔ ወዳጅ የሆኑት የታወቁት የኦክላሆማ ሴኔተር ጄምስ ኢንሆፍ በዜና ማሰራጫዎች ባስተላለፉት መልእክት ከ18 ጊዜ በላይ ወደ ኢትዮጵያ መሄዳቸውና በዚያ ለውጥ ማየታቸውን ገልጸው ለአዲሱ ጠቅላይ ሚኒስትር ጊዜ መስጠት ስለሚገባ የህጉ ረቂቅ መስጠት የለበትም የሚል አቋም ወስደዋል። የጋቦን መንግስት የቱርክ መንግስት ተቃዋሚ የሆኑት የፌቱላህ ጉለን ተከታዮችን አስሮ ለቱርክ መንግስት ያስረከበ መሆኑን ተነገረ። በጋቦን ዋና ከተማ በሊበርቪል ከፌቱላህ ጉላን ጋር ግንኙነት አለው የሚባል ትምህርት ቤት አስተዳዳሪና መምህራን የነበሩትን ሰዎች ጋቦን በመጋቢት መጨረሻ አካባቢ ያሰረች ሲሆን ማክሰኞ ሚያዝያ 2 ቀን ለዚህ ጉዳይ ተብሎ በተላከ የቱርክ አውሮፕላን ወደ ቱርክ የላከቻቸው መሆኑን ተነግሯል። የፌቱላህ ጉለን ተከታዮች ከሁለት ዓመት በፊት በቱርክ መንግስት ላይ መፈንቅለ መንግስት አድርጓል ተብሎ ቢከሰሱም ፌቱላህ ጉለን ሲያስተባብሉ ቆይተዋል። የቱርክ ፕሬዝዳንት ኤርዶጋን ለጋዜጠኞች በሰጡት መግለጫ የሰዎችን መያዝ አብስረው በሄዱበት ሁሉ ተከታትለን እናመጣቸዋለን በማለት ዝተዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ሚስተር ዘይድ ራድ ማክሰኞ ሚያዝያ 2 ቀን በሰጡት መግለጫ በሊቢያ ውስጥ ሚሊሻዎችና ሌሎች ባለስልጣኖች ህገወጥ በሆነ መንገድ በብዙ ሺህ የሚቆጠሩ ዜጎችን አስረው የሚያሰቃዩ መሆናቸውን ገልጸዋል። ወንዶች፣ ሴቶችና ህፃናት የሚገኙባቸው እነዚህ እስረኞች በዘር፣ በፖለቲካ አመለካከትና በቤተሰብ ጠብና በመሳሰሉ ጉዳዮች ተይዘው ወደ እስር ቤት የተወረወሩ ሲሆን በእስር ቤትም ግብረ ኃይል ሲፈጸምባቸው መቆየቱን ኃላፊው ተናግረዋል። የሊቢያ ባለስልጣኖች የሚሊሺያ ቡድኖችን እንደመቆጣጠርና በሀገሪቱ ወታደራዊ ተቋም ውስጥ እንዲካተቱ ጥረት ከማድረግ ፈንታ ለጸጥታ ጥበቃ በእነሱ ላይ ስለሚተማመኑ ያለ ቁጥጥር ኃይላቸውን ሊያድግ ይችላል በማለት የተባበሩት መንግስታት ድርጅት ኃላፊው ተናግረዋል። የቀድሞ የደቡብ ሱዳን ወታደራዊ ተቋም አዛዥ የነበሩት ፖል ማሎንግ አዲስ የፖለቲካ ፓርቲ ማቋቋማቸው ተነገረ። የደቡብ ሱዳን የህብረት ግንባር በሚል ስም የተቋቋመው ድርጅት ለመመስረት ምክንያት የሆነው በሙስና የተዘፈቀውን የገዢው ፓርቲ ለመቋቋምና ሀገሪቱን ከገባችበት የእርስ በርስ ጦርነት ለማውጣት ነው ተብሏል። በሚያዝያ ወር በአዲስ አበባ በሚካሄደው የሰላም ውይይት ላይም ድርጅቱ እንደሚሳተፍ ተገልጿል። የሱዳኑ ፕሬዝዳንት ሳልቫ ኪር ቅርብ የነበሩት ማሎንግ ቀደም ብሎ የራሳቸውን ሚሊሻ ይቆጣጠሩ ተብለው መከሰሳቸው ይታወቃል። ሪክ ማቸር የሚመራው የተቋማዊ ድርጅት የማሎንግ አዲስ ፓርቲ ማቋቋም ደግፎ የአዲሱ ፓርቲ ማቋቋም በሙስና የተዘፈቀውን የሳልቫ ኪር መንግስትን ምንነት ያጋልጣል ብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 2 ምዕራፍ 2 ድሬዳዋ የብረቱ አውራሪስ በአንድ የጸደይ ማለዳ 1814 ዓመተ ምህረት ሽማግሌው ስቴፋንሰን ለአመታት አመጣው የወለደው የፈጠራ ልጁ የመጀመሪያውን አስጋሚ ጉዞ መጀመር ሲያይ በፊቱ ላይ ታላቅ ደስታና የወደፊት ተስፋ ይነበብበት ነበር። ምናልባትም በዚያች ማለዳ ዓለምን ወደ አንድ ሌላ ከፍ ወዳለ ስልጣኔ የሚወስድ ትልቅ ነገር ለዓለም ሕዝብ መፍጠሩንና ማበረከቱን የተገነዘበው እሱ ብቻ ነበር። ሌሎችማ በዚያች ማለዳ የሽማግሌው ስቴፋንሰንን ግኝት ወይም ፈጠራ ለማየት የተሰበሰቡት በርካታ ወሬ አዳማቂ ሰዎች የፈጠራ ሥራውን የመጀመሪያ አስጋሚ ጉዞ ሲያዩ ሳቁበት ቀለዱበት አላገጡበት። እነዚህ ሰዎች ከብዙ አመታት በኋላ ነበር ሽማግሌው ስቴፋንሰን እውነት እንደነበረውና እነሱ ግን ተሳስተው እንደነበር አምነው የተናገሩት። አዎ የባቡር መንገድና ባቡር ባይኖሩ ኖሮ ዛሬ የመላው ዓለም ሕዝብ ይህን ያህል ባልተቀራረበና ባልተዋወቀ ነበር። ባቡር ባይኖር ኖሮ ዛሬ ከደረስንበት የስልጣኔ ደረጃ ላይ ባልደረስን ነበር። ባቡር ባይኖር ኖሮ በሌላው በመቃቱ የዓለም ክፍል የሚበቅሉትን ፍራፍሬዎች እንኳን ሳይቀር ለመብላት ባልቻል ነበር። ባቡር ባይኖር ኖሮ በመላው ዓለም የሚኖሩትን ህዝቦች ባህል፣ ሃይማኖትና ኗኗር ባላወቅ ነበር። አዎ እነዚህ ሁለት እድሜ ልካቸውን እንዳይነጣጠሉ ሆነው ጎን ለጎን የተዘረጉ ሁለት ጠፍጣፋ ብረቶች የዓለምን ህዝብ አገናኝተውታል ብሎ በድፍረት መናገር ይቻላል። ከጅቡቲ እስከ ድሬዳዋ ድረስ ባለው ክልል ውስጥ የሚኖሩ ህዝቦች ፈረስ አልሸይጣን፣ በብረት ላይ የሚሄድ የሰይጣን ፈረስ ይሉታል። ለእነዚህ ሰዎች ባቡር እንደማንኛውም የቤት እንስሳ ማለትም አህያ፣ ፈረስ፣ ግመልና በቅሎ ሁሉ ፍጡር ነው። በሳርና በቅጠል ፈንታ ከሰል በልቶ ውሃ ጠጥቶ እንፋሎት የሚተፋ በሁለት ብረቶች ላይ የሚጋልብ መንፈስ ያለው ፍጡር የሰይጣን ፈረስ ነው። በእኔ ግምት የእነዚህ ባላገሮች አስተሳሰብ ከእውነት ይራቅ አይደለም። ባቡር እስካሁን የሰው ልጅ ከፈጠራቸው ግኝቶች ሁሉ ልዩና ተወዳዳሪ የሌለው የነገሮች ሁሉ ንጉስ ሆኖ ቀዳሚውን ቦታ ይዞ ይገኛል። ለዛም መሰለኝ እያንዳንዱ ባቡር የራሱ የሆነ ልዩ ስምና ቁጥር ያለው። ለምሳሌ የኢትዮጵያና የፈረንሳይ የባቡር መንገድ ድርጅት ንብረት የሆኑት ባቡሮች እያንዳንዳቸው የራሳቸው የሆነ ልዩ ስም አላቸው። ኤሊ ምንም እንኳ ከረጅም አመታት አገልግሎት በኋላ በጡረታ የተገለለች ቢሆንም አሁንም አልፎ አልፎ በባቡር ጣቢያ ከዝሆን ጋር በመተባበር ፍርጎ በመግፋት ትረዳለች። ግመል ትናንትና በርካታ ሙሉ ጭነት የተጫኑ ፍርጎዎችን እየጎተተ ከአዲስ አበባ ወደ ጅቡቲ ሲወርድ አይተነዋል። የኛ ባቡር ማለት እኛን አሳፍሮ ከጅቡቲ ተነስቶ እስከ አዲስ አበባ ድረስ ከ800 ኪሎ ሜትር ርቀት በላይና ከባህር ወለል ወደ 2500 ሜትር በላይ አሻቅቦ መውጣት ያለበት ባቡራችን የተከበረ ኩሩስም አለው። አውራሪስ በርካታ ፍርጎች ሲኖሩት ከመጀመሪያዎቹ ሁለቱ ፍርጎች በስተቀር የቀሩት በአገሬው ሰዎች፣ በሶማሌዎች፣ ኢሳዎች፣ አፋሮችና ቋጠሮዎቻቸው የተሞሉ ናቸው። የመጀመሪያውና ሁለተኛው ፍርጎ አንደኛና ሁለተኛ ደረጃ መሆናቸው ሲሆን አንደኛ ደረጃው ከሁለተኛ ደረጃው የሚለይበት ብቻኛ ነገር ቢኖር ዋጋው መወደዱ ብቻ ነው። ለዛም መሰለኝ በርካታ ባዶ ቦታዎች ያሉት። በእኛ ፍርጎ ውስጥ አንድ ወፍራምና ቦርጫም ፈረንጅ ነጭ ሸሚዝና ዳልቻ ቁምጣ ለብሶ የቡሽ ባርዲጣውን እንደደፋ ተደላድሎ ተቀምጧል። ሰላምታ ሰጣውት። ካል ኢሚራ አለኝ ለቀረብኩለት ሰላምታ ሲመልስልኝ። ይሄ የሶሉና ሰው ግማሽ እድሜውን ያህል ያሳለፈው በምስራቅ አፍሪካ ሲሆን ለበርካታ ዓመታትም በኢትዮጵያ ኖሯል። ሁሉም መንገዶች ወደ ሮማ ይወስዳሉ። ወደ ኢትዮጵያ የሚወስደው መንገድ ግን አንድ ብቻ ነው። ያቺም መንገድ ይቺ የባቡር ሐዲድ ብቻ ነች። እያለ ገና ከመቀመጤ ጨዋታ ጀመረ። በርግጥ በግመልም በፈረስም ከከፋም በእግርም ወደ ኢትዮጵያ ዘልቆ መግባት ይቻላል። ችግሩ ግን ዋጋው ከመወደዱ በላይ ይሄ የሶስቱ ቀን የባቡር መንገድ ከሳምንት በላይ ከመውሰዱም በላይ መንገዱ ባደጋ የተሞላ መሆኑ ነው። እናም ጌታው ብቻኛውና አስተማማኙ መንገድ ይሄ የባቡር መንገድ ብቻ ነው። ይገባውታል ጌቶች ምን ማለቴ እንደሆነ ብሎ ጠይቆ መልሴን እንኳን ሳይጠብቅ በመቀጠል ከኢትዮጵያ የሆነች ነገር ወደ ውጪ ለማውሰውጣት ቢፈልጉ መጠቀም ያለበት ይችኑ ብቻኛውን የባቡር ትራንስፖርት ብቻ ነው። የባቡር መንገዱ ድርጅት በጥቂት የአክሲዮን ባለቤቶች እጅ ወድቋል። ጌቶቹ የአክሲዮን ባለቤቶች አንዲት ድንጋይ ሳይፈነቅሉ ዋጋውን እንደፈልጋቸው ከጣሪያ በላይ ያወጡ በማይሞላው የገንዘብ ከረጢታቸው ስንት ለፍተንና ጥረን ያመጣነውን ገንዘብ ያላንዳች ሉኝታ ያጭቃሉ። ይህንን ጌቶቹ ባለ አክሲዮኖች የጫኑትን ከፍተኛ ዋጋ አልከፍልም ቢሉ ከኢትዮጵያም ይሁን ወደ ኢትዮጵያ አንዲት ቆራጭ ነገር ማስወጣትም ይሁን ማስገባት አይችሉም። እናም ጌታው በዚህ መልኩ ፈጽሞ መነገድ የማይቻልበት ጊዜ ላይ ደርሰናል። ሌላ ስራ ደግሞ ፈረንጅ በኢትዮጵያ ፈጽሞ ማግኘት አይችልም። አዎ ጌታው የባቡሩ መንገድ ድርጅት በመንግስት እጅ ገብቶ መንግስት ተመጣጣኝ ዋጋ ወስኖ ቢቆርጥልን ምንኛ በስራችን ተክተን በተገኘን ነበር። በዚህ መልኩ ከቀጠለ ግን መክሰራችን ሳይታለም የተፈታ ነው። እያለ ብሶቱን አሽጎደጎደልኝ አነባልኝ። ይኸው ቀኑን ሙሉ በፈረንሳይ ሶማሌ አሸዋማ ምድር ላይ እየተጓዝን ነው። ባዶ መሬት ነው። ምንም አይነት የውሃም ይሁን የእጽዋት ዝርያ አይታይም። በጣም ይሞቃል። ብቻ እንዲሁ ሳስበው እግዜር የረሳት መሬት ሳትሆን አትቀርም። እንደ ገሃነም እሳት እየነደደች የሰው ልጆችን አንድዶ አንድዶ የሚፈጅ የሚመስል ሙቀት ትተፋለች። እንዲህም ሆኖ የሰው ልጆች ይኖሩበታል። በዚች እንደ ገሃነም እሳት በሚፈጅ የበረሃ መሬት ላይ ሶማሌዎች፣ ደናክሎች፣ ኢሳዎች፣ አሳይታዎችና ሌሎችም በርካታ ጎሳዎች ተበትነው ይኖሩበታል። አልፎ አልፎ በባቡሩ መስኮት አሻግሮ ላይ የሰው አነስ አነስ ያሉ በቡድን በቡድን የተከፋፈሉ ሰዎች ሰብሰብ ብለው ጦራቸውን እንደያዙ ወይ ቆመው ያወራሉ አለያም በዝግታ የሚያዘግሙ ጎሳዎችን ማየት ይቻላል። እኔም በጉዞዬ ላይ እኒህን መሰል ጎሳዎች በተደጋጋሚ አይቻለሁ። ይሄ የባቡር መንገድ ከጅቡቲ እስከ አዲስ አበባ ድረስ በሚዘረጋበት ጊዜ እነዚህ የአካባቢው ነዋሪዎች እጅጉን በጣም የሚፈሩ ጠላቶች የነበሩበት ጊዜ ሩቅ አይደለም። አንድ አሁን ስሙን የረሳሁት ሰው በወቅቱ በጻፈው ማስታወሻ እያንዳንዷ የምንዘረጋት ሐዲድ አንድ የአገሬውን ተወላጅ ሕይወት ስትጠይቅ፣ እያንዳንዷ አንድ ኪሎ ሜትር የተዘረጋች የባቡር ሐዲድ ደግሞ አንድ የፈረንጅ ሕይወት መስዋዕትነት ተከፍሎባታል በማለት ከትቧል። ምናልባት ይሄ ሰው አጋኖ ጽፎት ሊሆን ይችላል። ቢሆንም ይሄ የባቡር ሐዲድ በሚዘረጋበት ጊዜ በበረሃ በሽታ በርካታ ሰው እንዳለቀና እነዚህ የአካባቢው ነዋሪዎችም ብዙ ሰው እንደገደሉ ግን ጥርጥር የለውም። ዛሬም ቢሆን የባቡር መንገድ እስከዚህ አደጋዎች ሙሉ በሙሉ ነጻ ነው ማለት ፈጽሞ አይቻልም። የባቡር ጣቢያዎች በጣም ተራርቀው ከመስራታቸው በላይ የባቡሩ መንገድ ፈጽሞ አይጠበቅም። አዎ ሶማሊዎች የባቡሩን ሐዲድ ነቃቅለው ባቡሩን በግድ በማስቆም ተሳፋሪውን እየገደሉ ንብረቱን የዘረፉበት ጊዜ የሩቅ ጊዜ ትዝታ አይደለም። አሁን ባቡር ለመዝረፍ ብዙም አይዳፈሩም። ይሁን እንጂ ሐዲዱን እየነቀሉ በመውሰድ ተጓዡን አደጋ ላይ መጣራቸው ግን አልቀረም። እንዲህ አንድ ሁለቱን የሐዲድ ብረት ነቅለው በመውሰድ በጎሳው ብረት አንጣሪ መሐንዲስነት ከሳምንታት አስቸጋሪ የብረት ቆረጣና ቅጥቀጣ በኋላ እነዚህ ጎሳዎች በመቶ የሚቆጠሩ አዳዲስ ጦሮች ባለ ንብረቶች ይሆናሉ። እነዚህ አዲስ ነጥረው በተሰሩ ጦሮች አጊተው በሌሎች ጎሳዎች ላይ የኃይል የበላይነታቸውን ለማሳየትና ለማሳመን ሲጥሩም ይታያሉ። እዚህም መሰለኝ ባቡሮች በቀን ብቻ የሚጓዙት ሌሊቱን ካሉት የባቡር ጣቢያዎች ባንዱ ያሳልፋሉ። እናም ከጅቡቲ አዲስ አበባ የባቡር መንገድ 3 ቀን ይፈጃል። በዚህ መልኩ እየተጓዝን ከሰዓት በኋላ በደወሌ የባቡር ጣቢያ ለእረፍት ቆም። ደወሌ የመጀመሪያዋ በኢትዮጵያ ግዛት ውስጥ ያለች የባቡር ጣቢያ ነች። በደወሌ የባቡር ጣቢያ ያ የፈረንሳይ ባቡር ጣቢያን የደንብ ልብስ ለብሶ የነበረው ሰው እጅጉን በጣም በሚያስደንቅ ፍጥነትና ቅልጥፍና ልብሶቹን ቀይሮ ኢትዮጵያዊ ሆኖ ፓስፖርት እያለ እጅግ በሚገርምና በሚጥም ፈረንሳይኛ ፓስፖርታችንን ጠይቆ ከተቀበለ በኋላ በጅቡቲ የኢትዮጵያ ቆንስል የፈረመበትን ቪዛ በጥንቃቄ አገላብጦ ከመረመረ በኋላ አመስግኖ መለሰልን። በጣም ከመሸ በኋላ ድሬዳዋ ገባን። እንግዲህ የዛሬው አዳራችን በድሬዳዋ ስለሆነ ከባቡር ጣቢያ ወጥተን ሆቴል ፍለጋ ወደ ድሬ ዘለቅን። ከአምስት ዓመት በፊት ድሬዳዋ በነበርኩበት ጊዜ የተዋወቅኩት የአገሬ ልጅ አቶ ባሴክ አሁን በድሬ የኢትዮጵያ ንግድ ባንክ ሰራተኛ ከዚያች የግሪኩ ቆሻሻ ሆቴል አዳር ገላገለን። ብቻዬን አይደለሁም። በግብጽ ፖርትሳይድ የሚገኘው የፈረንሳይ ቆንስል ቢሮ በሄድኩ ጊዜ በአጋጣሚ ከአገሬ ልጅ ከቢሌም ብሬር ጋር ተዋወቅኩ። ቢሌም ብሬር ልክ እንደኔው እሱም ከፖርትሳይድ በጅቡቲ በኩል አልፎ ወደ ኢትዮጵያ መግባት እንዲችል የይለፍ ፈቃድ ቪዛ ከፈረንሳዊ ቆንስል ይጠይቅ ነበር። ከቢሌም ብሬር ጋር ከፖርትሳይድ እስከ ጅቡቲ ብሎም እስከ አዲስ አበባ ድረስ መጓዝ ብቻ ሳይሆን በተንቤን ያየሁትን ፍዳ ሁሉ አብሮኝ የተካፈለ ሰው ነው። ድሬዳዋ በምሽት በጣም ትቀዘቅዛለች። የድሬን ነፋሻማና ቀዝቃዛ አየር እየሳብ በድሬዳዋ የመንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋን ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንሸራሸር ቢሌም ብሬየር ናዚዎች ወደ ስልጣን ከወጡባት ቀን ጀምሮ በጀርመን አገር ስላለው ሁኔታ ያጫውተን ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቢሌም ብሬየር በጀርመን አገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ አገር ሰዎች በጀርመን አገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ እየሆነ መጣ። ቢሌም ብሬየር የአዶልፍ ሂትለር አካሄድ ስላላማረው ስለ የወደፊት ሕይወቱና እድሉ ሲያስብ ሲያወጣና ሲያወርድ በአጋጣሚ በኢትዮጵያ የነገሰው አዲስ ንጉስ አውሮፓውያንን በሙያቸው እየተቀበለ ስራ ይሰጣል የሚል ወሬ በመስማቱ እሱም እድሉን በኢትዮጵያ ለመሞከር ከግብጽ ፖርትሳይድ ወደ ኢትዮጵያ መግቢያ ፈቃድ ሲጠይቅ እስከ ተገናኘንባት ቀን ድረስ ያለውን ታሪኩን አጫወተን። እንዲህ ቢሌም ብሬየር ስለ ጀርመንና ሂትለር እያጫወተንና የድሬን ነፋሻማ አየር እየሳብ ስንንሸራሸር አንድ የሞተር ብስክሌት ከባድ መብራቱን አብርቶብን ካለፈ በኋላ የጉዞ መስመሩን በፍጥነት ቀይሮ ወደኛ እየበረረ የቶ ኦን አለ ሞተረኛው በቼክ ቋንቋ። እሱ ነው እንደማለት ነበር። የቶኦን የሚለውን በሞተሩ ድምጽ መሃል ለይቼ ዞርስል የቼኮስሎቫኪያ ተወላጅ ሆኑት ከሁለቱ ወንድማማቾች የክሮብ ልጆች ጋር ግንባር ለግንባር ተገጣጠን። ከነዚህ ወንድማማቾች ጋር ተቃቅፈን ተሳሳል። አዎ እነዚህ ወንድማማች የክሮብ ልጆች እነሆ በንግድ ሙያ ተሰማርተው በኢትዮጵያ ሲኖሩ ከ10 ዓመት በላይ ሆኗቸዋል። እናም እነሆ ከ5 ዓመታት ቆይታ በኋላ እንደገና በድሬዳዋ ስንገናኝ እንዳው ዝም ብሎ ተሳስሞና ሰላምታ ተለዋውጦ መለያየቱ ተገቢ አልነበረምና ምሽቱን ከነዚህ ወንድማማቾች ጋር ለማሳለፍ ያቀረቡልን ግብዣ ተቀብለን ወደ ሆቴል ቦሎላኮስ በመሄድ ምርቱን የፈረንሳይ ቢኖ እየተጎነጨን ዳግም የተገናኘንባትን ምሽት በሚገባ አከበርናት። ወንድማማቾቹ ተባካችሁ ትንሽ ጊዜ በድሬዳዋ አብራችሁን ሰንብቱ ቢያንስ እስከሚቀጥለው ባቡር ድረስ እያሉ ይለምኑን ጀመር። ከጥሎም ከወንድማማቾቹ ትንሽየው ያሮስላቭ ነገ ከኛ ጋር አብረን አደን መውጣት እንችላለን ሲል ለመነኝ። ይቺን ልመናውን እንቢ ማለት አልተቻለኝምና በድሬዳዋ ቢያንስ እስከሚቀጥለው ባቡር መምጫ ድረስ ለመቆየት ወሰንኩ። ፊሊን ብሬየርም ስለተስማማ የወንድማማቾቹን ግብዣ ተቀብለን ቀጠሮ ይዘን ወደ ማደሪያችን ወደ ቫሴክ ቤት ባሳዳሪያችን ታጅበን ሄድን። እንግዲህ ቢያንስ ለሚቀጥሉት 3 ወይም 4 ቀናት በድሬዳዋ መሰንበታችን ነው ማለት ነው። ቢሆንም በእነዚህ በድሬ በቆየውባቸው ቀናት መንግዚያም የማረሳቸው በርካታ ትዝታዎችን ቋጥሬባቸዋለሁ። አዎ በትራንስ ጆርዳን በኪራክ አገረገሽ ግብዣ በሶሪያ በርሃ የተካፈልኩበት በመኪና የሚዳቋ አደን ትዝታ እስከዛሬ ከልብ ያልወጣምና የወንድማማቾቹን ያደን ግብዣ ሳላንገራገር ተቀበልኩ። ገና ከመንጋቱ ሁለቱ ወንድማማቾች ሞተር ብስክሌታቸውን እያስጓሩ መጥተው የባቴክን ትንሽ የድንጋይ ቤት በር ማንኳኳት ጀመሩ። ተኝተው ይሆናል በሚል የተሳሳተ ግምት ነው የቫሴክን በር ያንኳኩት። እንዳልኩት ወንድማማቾቹ ተሳስተው ነበር፣ ማለትም እኛ ገና ድሮ ተነስተን ለባብሰን እየጠበቅናቸው ነበርና ጊዜ ሳናጠፋ ወንድማማቾቹን ተከትለን አቶ ቫሴክን ተሰናብተን ላደን ወጣን። ወንድማማቾቹ ለኛም አንዳንድ ሽጉጥና አንዳንድ ያደን ጠመንጃ ይዘውልን መጥተዋል። ባንድ ሞተር ብስክሌት 4 ሰው አሳፍረው እንዴት መሄድ እንደፈለጉ ሞተሯን እየዞርኩ ስፈላሰፍ ትንሹ ያሮስላቭ ገላገለኝ። ልቅየው የሞተሯን መሪ እንደጨበጠ ከፊት ተቀምጧል። በሞተሯ ወገብ ግራና ቀኝ ጎን ለጎን እንድንቀመጥ ያሮስላቭ እየጋበዘ እሱ ጀርባውን ለኛ ሰጥቶ ከኋላ ተቀመጠ። በዚህ መልኩ ባንድ ሞተር ብስክሌት ላይ 4 ሆነን ተቀምጠን ድሬን ወደ ኋላ ጥነን ወደ አደኑ ጫካ ገሰገስ። ጥርጊያው የድሬ መንገድ ምቹ ነበር። ልክ ድሬዳዋን ለቀን እንደወጣን የጥርጊያውን መንገድ አድራሻው ስለጠፋ ባባጣ ጎባጣው መንገድ መለሰውነታችን እየተርገፈገፈ በጉዞው ቀጠል። እነቱን ለመናገር ሞተሯ ልክ እንደደነበረ ፈረስ ትዘል ነበር ማለት ይቻላል። ዛሬ ድለቢሶች ነን አለን ያሮስላቭ። ከሁለት ሰዓት በላይ በደን ውስጥ ስንዞር ቆይተን አንድም የሚታደን የዱር እንስሳ ባለማየታችን ትንሽ ቀር ብሎት፣ እንዲህ የሚታደን አውሬ ፍለጋ ስንዞር ያሮስላቭ ባለፉት ወራት በድሬዳዋና አካባቢዋ ስላሳለፈው ያደን ትዝታዎች እያነሳ ብዙ አጫወተን። አዎ በኋላ ወደ መኖሪያ ቤታቸው ስንመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋ አካባቢ በርካታ የዱር አራዊት እንዳሉ ትልቅ ምስክር ነው። ድሬዳዋና አካባቢዋ የተለያዩ የሜዳ ፍየል ዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብና የዱር አውሬዎች ንጉስ አንበሳ ሳይቀር ይህን ቆላማ አገር ይዘው በሰፊው ይኖሩበታል። እንዲህ በጫካ ውስጥ ትንሽ ለኮሎክ አንዲት ከፍ ያለች ሚዳቋ በመንገዳችን ገባች። ሚዳቋ እኛ ስተ እየዘለለች ወደፊት ሜዳ ሜዳውን መሮጥ ጀመረች። ትልቁ ወንድም የሞተር ብስክሌቷን ፍጥነት በጣም ጨምሮ በሚዳቋና በእኛ መካከለ ያለው ርቀት በጣም አንሶ ሚዳቋ ኢላማችን ውስጥ ልትገባልን በምትችልበት ርቀት ላይ ሞተሯን አቆማት። እንግዶቻቸውንና ቀድሚያውን ለኛ ሰጡን። ሁለት ጥይቶች ተተከታትለው ተተኮሱ። ሚዳቋ ግን አሁንም ትሮጣለች። ሶስተኛዋ ጥይት ከመጮሃ ያቺ ሚዳቋ ተንከባላ ወደቀች። አዎ እኛ ተኩሰን የሳትናትን ሚዳቋ ያሮስላፍ ባንደመት ጣላት። ጎበዝ አልሞ ተኳሽ ነው። የሚዳቋን አንገት ቆርጠው ለዝና ሲወስዱ ከሚዳቋ ስጋ ደግሞ ጥሩ ጥሩ ስጋ ያለውን እግሮቿን ብቻ ወስደው የቀረውን ለጅቦች ተውንላቸው። ከሌላ ተጨማሪ ሁለት ሰዓት በኋላ የምኒልክን ድክድክ አገነኛናት። እቺ ድክድክ ትንሽዬ ሚዳቋ ወይም የሚዳ ፍየል ዘር እንደ መርፌ በቀጠኑ እግሮቿ እየተፈናጠረች ካይናችን እይታ በጣም ርቃ እስክትሄድ ድረስ ሁላችንም ባለንበት ቆመን አየናት። ከሰዓት በኋላም በርካታ ድክድኮች አይተናል። ግን በጣም ድንጉጥ እንስሳ ስለሆነች በትንሽ ኮሽታ ፈርጥታ ተጠፋለችና አለሁ እኔ ነኝ ለሚል አልሞ ተኳሽ እንኳን ኢላማውስ ከመግባቷ በፊት ሁሌም ወይ ቶሎ ተሰወራለች አልያም በእነዚያ መርፌ እግሮቿ ፈርጥታ ርቃ ትሄዳለች። ትልቁ የክሮብ ልጅ ዶሚኒክ ሞተሯን አቁሞ ቤት በኩል መሄድ እንዳለበት አካባቢውን ሲያጠና ከጀርባችን በጣም የተቆጣ ወሬ ድምጽ ሰማን። ከመቅጽበት ሁላችንም ድምጹን ወደ ሰማንበት አቅጣጫ ስንዞር አንድ በጣም ትልቅና ጥቁር አውሬ ከበርካታ ግልገሎቿ ጋር አየን። የዱር አሳማ ነበረች። ወዲያው ሁላችንም ተበታትነን ወደ ቁጥቋጦዎች ውስጥ ገባን። እሾሁ ጋሬጣውና ደረቁ ጭራሮ ሳይቀር ልብሶቻችንን እየገነጣጠሉ ደም በደም ቢያደርጉንም በዱር አሳማ ከመገደል አይከፋምና ሁሉንም ችለን በቁጥቋጦዎች ውስጥ ትንሽ ለኮሎክ ከወንድማማቾቹ ትንሽየው ያሮስላቭ አከታትሎ ሁለቴ ሲተኩስ አሳማዋ የጣር ድምጿን ከፍ አርጋ ማጓራት ጀመረች። ተጠንቀቁ ተጠንቀቁ ከቁጥቋጦዎች ውስጥ ውጡ እያለ ያሮስላቭ ድምጹን ከፍ አርጎ አስጠነቀቀን። የተመታችው የዱር አሳማ ገና አልሞተችም። የቆሰለ የዱር አሳማ ከቤንጋል ነብር የከፋ ነው አለን ትልቅየው እየሳቀ። ምናልባት ዶሚኒክ እውነቱን ሊሆን ይችላል፣ ግን እኛ እውነታውን ማረጋገጫ እድሉ አልነበረንም። አልሞ ተኳሹ ያሮስላቭ አሳማዋን ባንድ መጠቅሎ ጠሏታል። ብቻ ቁጥቋጦዎች ውስጥ ወጥተን ወደ ግዳዩ ብንሄድ እስካሁን ትልቋ የዱር አሳማ ነች ብለን የገመትናት አውሬ ተራ ግልገል ሆና አገኘናት። አዋሽ። የአዋሽ ወንዝ ከሸዋ ተራሮች ተነስቶ በርካታ ኪሎ ሜትሮች ወደ ሰሜን ምስራቅ ኢትዮጵያ ተጉዞ የተጠሙትን የደንከል በረሃዎች ውሃ ጥም እየቆረጠ ሂዶ በአውሳ በረሃ ዱካው ይጠፋል። የአዋሽ ከተማ ምናልባት የተቆረቆረችው ይሄ የፈረንሳይና ኢትዮጵያ መንግስታት የጋራ ንብረት የሆነው ባቡር ሌሊቱን በአዋሽ ስለሚያሳልፍ ብቻ ሊሆን ይችላል። ምናልባትም የአዋሽ ከተማ አቆራቆር ታሪክ ሌላ ሊሆን ይችላል። ብቻ ዛሬ አዳራችን በአዋሽ ከተማ ነው። አብዛኛው ተሳፋሪ አዳሩን በየፍርጎው ውስጥ አድርጓል። አዋሽ ከተማ ዘመዶች ወይም ወዳጆች ያላቸው ደግሞ በየዘመዶቻቸውና በየወዳጆቻቸው ቤት አዳራቸውን ለማድረግ ጓዛቸውን ይዘው ሄደዋል። እኛ ፈረንጆቹና ጥቂት ባለሀብት ኢትዮጵያውያን ደግሞ አዳራችን በአዋሽ ባሉ ሆቴሎች ለማድረግ ወደ ሆቴል ፍለጋችን ሄድን። ከባቡር ጣቢያው 50 ኪሎ ሜትር ሳንርቅ አንዲት ሆቴል አገኘን። የዚች ሆቴል ባለቤት ማን እንደሆነ መገመቱ ከባድ አይደለም። ለብዙ ዓመታት በኢትዮጵያ የኖረ ግሪካዊ ነው። ኢትዮጵያውያን ሆቴል ከፍቶ አልጋ ማከራየትና እንጀራ በወጥ መሸጥን እንደ ነውር ይቆጥሩታልና አብዛኛዎቹ ሆቴሎች በግሪኮችና በአርመኖች እጅ ናቸው። ይህ ዛሬ ለአዳራችን የመረጥነው የግሪክ ሆቴል ትንሽ የምግብ አዳራሽ የምትመስል ነገር አለው። ግሪኩ የምግቡን አደራሽ ሁለት ቦታ በሳጣራ ከፍሎ እንደነገሩ እንግዶቹን ለመቀበል ተዘጋጅቷል። ሆቴሉ በዚህ የምግብ አደራሽ በተጨማሪ አንድ 3 የሚሆኑ የመኝታ ክፍሎችም አሉት። የመኝታ ክፍሎ ውስጥ አንዲት ተራና መናኛ አልጋ ተዘርግታ እንደነገሩ ተነጥፋ በወባ መከላከያ መረብ ተሸፍናለች። በቃ በዚህ የመኝታ ክፍል ውስጥ ያለ ነገር ቢኖር ይሄ ብቻ ነው። የምግብንና የመጠጥን ዋጋ በተመለከተ ረገድ ኢትዮጵያ በዓለም ላይ ካሉ አገሮች ሁሉ በጣም ርካሽ አገር ነበረች አሁንም ነች። ይሁን እንጂ እቺ የዚህ ብልጣብልጥ ግሪክ የአዋሽዋ ሆቴል ያላቅሟ ዋጋዋን ወደድ ያድርጋዋለች። የአዋሽዋ ሆቴል አዳራችን አዳራይ በለው ባንድ ቁንጫ አንድ ቤሳ የሚከፍል ቢገኝ ባንድ ሌሊት የሮክፌለርን ጠቅላላ ንብረት ገዝቼው ባደርኩ ነበር። ከሁሉ የሚገርመው ደግሞ የአዋሽ የቁንጫ ሰራዊትና የአዋሽ የወባ ትንኞች ጦር የጋራ ስምምነት የተፈራረሙ ይመስል በወባ መከላከያ ከተሸፈነችው አልጋ ውስጥ ያንን ምስኪል የሆቴሉን ደንበኛ በሚሊዮን የሚቆጠሩ የቁንጫ ሰራዊት መድረሻ አሳጥተው ከመረቡ ሲያስወጡት በሁላቸው መሰረት የወባ ትንኞች ይቀበሉና መከራውን ያሳዩታል። በሶስተኛው ቀን የብረቱ አውራሪስ ባቡራችን የመጨረሻውን ጉዞ ከአዋሽ ተነስቶ አሻቅቦ 2450 ሜትር ከባህር ወለል በላይ እየወጣን መስመሩን ወደ አዲስ አበባ አቀና። አሁን ከቆላማው ቀበሌ ወደ ደጋው ስንወጣ አካባቢው ደረጃ በደረጃ ወደ አረንጓዴነት እየተለወጠ መጣ። በቁጥቋጦዎች በግራሮችና በቁልቋል ፈንታ ቀጭኖቹና ረጃጅሞቹ የባህር ዛፎች አካባቢውን አድምቀውት ማየት ጀመርን። በዚህ የደጋው መሬት ላይም የደገኞቹ ጎጆዎች በባህር ዛፎች ተከበውና ደምቀው እዚህም እዚያም ፈንጠርጠር ብለው ቆመው ይታያሉ። ባሽ የባቡር ጣቢያም የተሳፈሩት አዲሶቹ ተሳፋሪዎች በመዛኙ ደገኞቹ አማራዎችና ኦሮሞዎች ናቸው። እነዚህ ደገኞች ከቆላው ሰው በነጭ ሸማቸው ብቻ ሳይሆን በመልከ ገጻቸው ለይቶ በትክክል ማወቅ ይቻላል። ቀላ ከማለታቸው በተጨማሪ መልከ መልካሞችም ናቸው። ምንም እንኳ ዋናው መለያቸው ነጭ ሸማቸው ቢሆንም ሁለመናቸው ከቆላው ህዝብ እንደሚለዩ ማንም ሰው ቢሆን ለይቶ ያውቃቸዋል። አዎ እነተኞቹ ጦረኞች ሀበሾች እነዚህ ናቸው። ለምን እንደሆነ ባላውቅም እነዚህ ሰዎች በመግብና በመጠጥ ሰዓት ራስ ቀላቸውን በሸማቸው ይሸፍናሉ። የአዋቂነት ፊታቸው ላይ ያ ጎፈሪያቸው ሲጨመርበት ማንም ሰው ቢሆን እነዚህ ሰዎች እውነተኞቹ ጦረኞች ሀበሾች መሆናቸውን ሊከድ አይችልም። ወደፊት እንደምናየው ጦረኝነታቸውን ጀግንነታቸውን በተንቤን የጦር አውድማ ሲያሳዩ ባይኔ በብረቱ አይቻለሁና አሁንም ስለነዚህ ሰዎች ማውራቱ ታሪክን መቅደም ይሆናልና በዚሁ ላቆም። ምዕራፍ 3 አዲስ አበባ። አዲስ አበባ ከዛሬ 6 ዓመት በፊት ካየኋት ብዙም አልተለወጠችም። ይሁን እንጂ እዚህም እዚያም የሚታዩት የለውጥ ሙከራዎች የውጤታማነት መንገድ እየያዙ መሆኑ ይታያል። አዲስ አበባ ድንቅ ስም። በ1889 ዓመተ ምህረት እምዬ ምኒልክ በባለቤታቸው በእቴጌ ጣይቱ ምኞት በአቃቂና በቀበና ወንዝ መካከል ተቆረቆረች። መካከለኛው ከተማ ባለ አንድና ሁለት ፎቅ የድንጋይና የእንጨት መኖሪያ ቤቶችና የግሪክ ነጋዴዎች ሱቆች እንዲሁም የሌሎች አውሮፓውያን መኖሪያ ቤቶች ተሰርተውበት ደመቅመቅ ብሏል። ከነዚህ የቆርቆሮ ቤቶች ዙሪያ ጥንታውያኑ ክቦቹ የኢትዮጵያውያንም ጎጆዎች በረጃጅሞቹ የባህር ዛፎች ተከበውና ተውጠው ቦታ ቦታቸውን ይዘዋል። አዲሱ ንጉስ ሬጀንት ራስተፈሪ ለል ራስተፈሪ መኮንን ባለሙሉ ስልጣን እንደራሴ በነበሩበትና አውሮፓን በሰፊው በጎበኙበት ወቅት ስልጣኔ የቱን ያህል ተቃሚ እንደሆነ ጠንቅቀው ስላወቁ ለሀገራቸው እድገት ለተቃን ሲጥሩ ይታያሉ። ምንም እንኳን አውሮፓውያን ከመቶ አመት በላይ በፈጀባቸው ስልጣኔ ላይ በጥቂት አመታት መድረስ ባይቻልም ቢያንስ ጫፏን ለመያዝ ለሚጥሩት አዲሱ ንጉስ ጠንካራው የኢትዮጵያ ባህል ሃይማኖትና ልጆቿ ለአዲሱ ስልጣኔ እንቅፋቶች ይሆኑ አዲሱ ንጉስ ወደ ስልጣኔ እንደፈለጉት አገራቸውን ይዘው እንዳይሮጡ መሰናክሎች ሆኑባቸው። አዲሱ ንጉስ 1923 ዓመተ ምህረት ከነገሱበት ቀን ጀምሮ ዘላለማዊ እንቅልፍ የተኛች የምትመስለውን ውዷን አገራቸውን ከዚህ እንቅልፍ ለማቀስቀስና ወደፊት መራመድ እንድትችል የውጭ ዲፕሎማሲ ምን ያህል ከፍተኛ ሚና እንደሚጫወት ጠንቅቀው ያወቁት ንቁና ብልህ ንጉስ የዲፕሎማሲ ስራውን ከሁሉም ነገር በፊት አስቀድመው አጠናከሩት። ይሁን እንጂ ኢትዮጵያ ከእንቅልፏ መነሳት በጀመረችበት ባሁን ሰዓት የጦርነት ዳመና በመላ ሰማያዊ ላይ ተዘረጋባት። አዲስ አበባ በርከት ያሉ ሰፋፊና ጥሩ ሆነው የተሰሩ የአስፋልት የመኪና መንገዶች አሏት። ሁሉም መስቀለኛ መንገዶች ላይ የኢትዮጵያ ፖሊሶች ቆመው ባለመኪናውንም እግረኛውንም ስርዓት ባለው መንገድ እንዲጓዝ ይረዳሉ። እነዚህ ፖሊሶች የፖሊስ የደንብ ልብስ የለበሱና መለዮ የደፉ ቢሆኑም ለእግራቸው ግን ጫማ አልነበራቸውም። ባዶ እግራቸውን አስፋልት ላይ ቆመው ስራቸውን በታላቅ ትዕግስትና ንቃት ያከናውናሉ። እነዚህ ፖሊሶች አዲስ አበባው ከንቲባ በተሰጣቸው ጥብቅ ትዕዛዝ መሰረት መኪኖችም ሆኑ እግረኞች በቀኝ በኩል በትክክል መሄዳቸውን በጥብቅ ይከታተላሉ። ይሁን እንጂ ለእግረኞች የተሰራው መንገድ ጠባብ ከመሆኑም በላይ ኮረኮንች ስለሚበዛው የአዲስ አበባ እግረኛ የኮረኮንቹን መንገድ ስቶ በለስላሳው አስፋልት ላይ ከመኪና ጋር እየተጋፋ ይሄዳል። ይህም እነዚያ የከተማ ፖሊሶች ትልቅ አበሳ ነበር። አንዳንዶቹ ፖሊሶች አስፋልት መሃል ገብቶ የሚሄደውን የሸገር አራዳ አቆመው በሰላምና በትዕግስት ሊያስረዱት ይሞክራሉ። ትዕግስት የሌላቸው ፖሊሶች በመንገደኛው ላይ ጉማሬያቸውን ያስቀድማሉ። የአዲስ አበባ ፖሊሶች አበሳ የሰው ልጅ ከሚችለው በላይ ሸክም የተሸከሙ አስመስሏቸዋል። ባዶግሩ ፖሊስ ዛሬ ቢያንስ ከመቶ እግረኛ በላይ በቀኝ በኩል ባለው የእግረኛ መንገድ እንዲሄዱ ሲያስረዳ ውሏል። አንድ እግረኛ የአስፋልቱን ማን መንገድ ይዞ ሲሄድ ከኋላው የሚመጣ አውቶሞቢል ክላክስ ሲነፋበት ተደናግሮ የሚሄድበት ጠፍቶት እንደቆመ ይኸው ፖሊስ ወደ ባላገሩ ጠጋ ብሎ በንጉስ ኃይለ ሥላሴ በቀኝ በኩል ይሄዱ ይለዋል። ምስኪኑ ባላገር ለምን በቀኝ በኩል ብቻ መሄድ እንዳለበት ሊገባው አልቻለም። ተወልዶ ባደገበት መንደሩ ከልጅነቱ ጀምረው ባሻው መንገድ ሲሄድ ኖሯል። ምናልባትም ቀኙ መንገድ እንኳን የትኛው እንደሆነም አልገባው ይሆናል። እና ይህን የተረዳው ባዶግሩ ፖሊስ ባላገሩን ሰው እጁን ይዞ ወደ ቀኝ በኩል ይዞት ሂዶ በዚህ በኩል ለወደፊቱ እንዲሄድ ያስረዳውና ይለቀዋል። ባላገሩ ፖሊሱ ባሳየው መንገድ ለራሱ ብቻውን እያወራ ወደፊት ሄደ። ከጥቂት ጊዜ በኋላ በዚያችው መንገድ ተመልሶ መጣ። አንተ ውሻ ልጅ በቀኝ በኩል ሂድ አላልኩህም? አለ ባዶግሩ ፖሊስ በንዴት ጉማሬውን እያወናጨፈ። በምኒልክ አምላክ በንጉስ አንተው ራስህ ነህ በዚህ በኩል ሂድ ብለህ ያሳየኸኝ እያለ ባላገሩ በምኒልክ ስም ይምላል ይገዘታል። አልፎ አልፎ ፈረሰኞች አስፋልቱን ሞልተው ሲሄዱ ይታያሉ። እነሆ ዛሬ በሰንጋ ፈረስ ላይ የተቀመጠ ሰው ፊት ፊት እየሄደ ከኋላው ጥቂት የታጠቁ ፈረሰኞች አጅበውት የአስፋልቱን መሃል ይዞ አለፈ። እነዚያ ባዶ እግር ፖሊሶች በተጠንቀቅ ቆመው ወታደራዊ ሰላምታቸውን ሲያቀርቡ ፈረሰኛው ፈገግታ በማሳየት አጸፋውን መለሰላቸው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ነበሩ። ከጠዋት ጀምሮ በየቀኑ ከአዲስ አበባና አካባቢዋ ገበያተኞች ወደ ገበያ ይወጣሉ። ምንም አይነት ሱቅም ሆነ በረንዳ የለም። ብቻ እንዲያው ባዶ ሜዳ ላይ ነጠላቸውን ዘርግተው ዕቃዎቻቸውን ይዘረግፉና ይገበያያሉ። ሁሉም የራሱ የሆነ የተወሰነ ቦታ አለው። ጨርቅ ተራ፣ እህል ተራ፣ እንጨት ተራ፣ ከብት ተራ፣ በግ ተራ ወዘተ እየተባበለ ተከፋፍሏል። ከነዚህ ገበያተኞች አመዛኞቹ በአዲስ አበባና በዙሪያ የሚኖሩ ኦሮሞዎች ናቸው። በገበያው መጨረሻ ላይ ያልጋ ተራ አለ። ባልጋ ተራ በአብዛኛው አራቱም እግራቸው እኩል እንኳን ያልሆኑ አልጋዎች ይሸጣሉ። አሮጌ አልጋ በጣም በርካሽ ዋጋ መግዛት ይቻላል። ይሁን እንጂ የነዚህ አሮጌ አልጋዎች ባለቤቶች ወደ መቃብር የወረዱ ስለሆነ ብዙ ጊዜ የሟች ቤተሰቦች ሟችን በራሱ አልጋ ወስደው ከቀበሩ በኋላ የሟችን አልጋ በጥቂት ቤሳዎች ለመሸጥ ወደ ገበያ ይሮጣሉ። እናም ገዢው ሟች በሞተበት በሽታ የመለከፍ እድሉ ያመዝናል። በእንዲህ አይነት ገበያዎች በምንም ተአምር የገበያ ዳኛ መቅረት የለበትም። በገበያተኞች መካከል የሚፈጠሩ አለመግባባቶችን ሁለቱንም ወገን በሚያስማማ መልኩ የሚዳኝ ዳኛ መኖር አለበት። እንዲህ አይነት ችሎቶች ወይም ዳኝነቶች በአውላላ ሜዳ ላይ ይካሄዳሉ። አውሮፓውያን ሲያሽሟጥጡ ይሁን የምራቸውን ብቻ ኢትዮጵያውያን ዳኞች ከንጉሥ ሰለሞን ዳኝነት የማይተናነስ ዕውቀት አላቸው እያሉ ያወራሉ። ምናልባት እውነታው ሌላ ቦታ ሊሆን ይችላል። በኢትዮጵያ እስካሁንም ብትን ጨርቆች የሚለኩት በክንድ ነው። በጨርቅ ተራ ሁለት ገበያተኞች ይጨቃጨቃሉ። ጨርቁን የሚገዛው ሰውዬ እጅግ በጣም ረጅም ሲሆን ሻጩ ደግሞ በጣም አጭር ነው። እናም ገዢ በሚችለው መልኩ ክንዱን ዘርግቶ ጣቶቹን ወጥሮ 10 ክንድ ለካና ምልክት አደረገ። ሻጩ ደግሞ በሚችለው ሁሉ ጣቶቹን ሳይወጥር እሱም 10 ክንድ ለካና እሱም ምልክት አደረገ። ሁለቱ በለኩት መካከል ከአንድ ክንድ የሚበልጥ ልዩነት መጣ። ገዢው ሻጩን አውቆ ክንዱን ሳይወጥር ይለካል ሲል አመረረ። ሻጩ በምኒልክ እየማለ ሐቀኛ ነጋዴ መሆኑን እግዚአብሔርን ምስክርነት ጠራ። በዚህ መሃል ብዙ ወሬኛ ገበያተኞች ከበቧቸው። በእነዚህ ወሬኞች ፊት ሁለቱም ደጋግመው ቢለኩም ልዩነቱ ተመሳሳይ ነበር። እናም መግባባት ባለመቻላቸው ያላቸው ብቸኛ አማራጭ ዳኛ ፍለጋ መሄድ ብቻ ነበርና ሸማቸውን አያይዘውና አቆላልፈው ጎን ለጎን እግራና ቀኝ እጆቻቸውን በነጠላቸው ጫፎች ሸብ አርገው አስረው ከቋጠሩ በኋላ ወደ የገበያው ሸምጋኝ ዳኛ በብዙ ወሬኞች ታጅበው ሄዱ። ብቸኛው የገበያዋ ፈላጭ ቆራጭ ዳኛ ከፍ ብላ ከተሰራች አንዲት ባለ ሁለት ቆርቆሮ መደብር ላይ ተኮፍሶ ተቀምጧል። የሚንጫጫውን ወሬኛ ጸጥ ካሰኘ በኋላ በትዕግስት ሁለቱንም ባለ ጉዳዮች አዳመጠ። ሁለቱም በእምዬ ምኒልክ እየማሉና እግዚአብሔርን ምስክርነት እየጠሩ ችግራቸውን ለዳኛው አስረዱ። ገዥም ሻጭም ድምጻቸውን ከፍ በማድረግ እየጮሁ ዳኛውን ለማሳመን ሞከሩ። ዳኛው ሁለቱንም በትዕግስት ካዳመጠና ከቦም ያወራውን የገበያ ወሬኛ ዝም ካስባለ በኋላ ወደ ሁለቱ ባለ ጉዳዮች እያየ መጀመሪያ ገዢውን 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ወዲያው ሻጩንም 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ሁለቱም ጨርቁን ለክተው ምልክት አድርገው እንደጨረሱ ዳኛው ጨርቁን ተቀብሎ መጀመሪያ ገዢው ለክቶ ምልክት ያደረገበት ቦታ ላይ በመቀስ ቆረጠው። ወዲያው ቀጥሎ ሻጩ ለክቶ ምልክት ያደረገበት ቦታ ላይ ቆረጠውና ሁለቱም እውነት አላቸው፣ እግዚአብሔር ያውቃል አለና ፍርዱን ሲሰጥ፣ በእምዬ ምኒልክ ሁለታችሁም እውነት አላችሁ፣ ግን እንዳትጣሉ። ገዢው በሻጩ አጭር ክንድ መስማማት ስላለበት ነጋዴውም ከዚህ ትርፍ እንዳያገኝ ልዩነት ያመጣውን ጨርቅ ለዳኝነቱ ዋጋ ለራሱ አስቀርቶ ሁለቱን ባለጉዳዮች አሰናበታቸው። በዳኛው ፍርድ ሁሉም ተደስተዋል። ነጋዴው ገዢው ሰውዬ በሱ አጭር ክንድ የተለካ ጨርቅ በመግዛቱና በረጅሙ ክንድ ባለመጠቀሙ፣ ገዢው ደግሞ ነጋዴው ባለችው አጭር ክንድ እየለካ ከፍ ያለ ትርፍ ባለማግኘቱ፣ ወሬኞችም ሳምንቱን ሙሉ የሚያወሩት ወሬ በማግኘታቸው ዳኛውም ከጠርቋ በተጨማሪ ጥቂት በ60 ሳንቲሞች በመስራቱ ብቻ ሁሉም ተደስተው ዳኝነቱ ተበተነ። የንጉስ ሰለሞንን ፍርድ የሚስተካከል ፍርድ ይሎታል። ይሄ ነው ንጉሰ ነገስቱ በአዲስ አበባ የተለያዩ የሚኒስትር መስሪያ ቤቶች አቋቁመዋል። እድለኛ ከሆኑና በእነዚህ የሚኒስትር መስሪያ ቤቶች በአውሮፓና አሜሪካ በተለያዩ ኮሌጆች የተማሩ ኢትዮጵያውያን የሚሰሩ ከሆነ እና እነሱ ካጋጠሙት የመጡበትን ጉዳይ ቶሎ ይጨርሳሉ። ይሁንና ንጉሰ ነገስቱ እነዚህን የሚኒስትር መስሪያ ቤቶች በከፈቱ ጊዜ ንጉሰ ነገስቱ ታማኝና ቅርበት ካላቸው ከየጠቅላይ ግዛቱ የመጡ ጢማም ሹማምንቶች ባንድ ለዲት ሚኒስትር ሲሆኑ ችግር መፈጠር ጀመረ። እነቱን ለመናገር እነዚህ ሹማምንት በሚኒስትር መስሪያ ቤቶች ስራው እንዴት እንኳን እንደሚሰራ ምንም የሚያቆት ነገር አልነበራቸው። እናም እኚህ ታታሪ ንጉስ ለነዚህ አዲስ ለተሾሙ ሚኒስትሮች ከአውሮፓና ከአሜሪካ የተማሩ ሰዎች አስመጥቶ ለሚኒስትር መስሪያ ቤቱ አሰራር እንዲያማክሩ ማድረግ ተገደዱ። እነዚህ ኢትዮጵያውያን ሚኒስትሮች አማካሪ ፈረንጆች ከአሜሪካና ከአውሮፓ አዲስ አበባ እንደገቡ በየተመደቡበት የሚኒስትር መስሪያ ቤት ስራቸውን በታላቅ ንቃትና ትጋት ቢጀምሩም አንዳንድ ወግ አጥባቂና አዲስ ነገር ተቃዋሚ ሚኒስትሮች በስራቸው ላይ እንቅፋት ሆኑባቸው። አንድ የገንዘብ ሚኒስትሩን እንዲያማክርና ገንዘብ ሚኒስቴርን በዘመናዊ መልኩ እንዲያደራጅ የተመደበ ፈረንጅ የገጠመውን ችግር ሲያወራ እንደሰማሁት የሚከተለውን ይመስላል። ያማካሪ የገንዘብ ሚኒስቴርን በዘመናዊ መልኩ ለማደራጀት ቆርጦ ይነሳና አንዳንድ ወሳኝ መረጃዎች እንዲሰጡት ሚኒስትሩ ፊት ቀርቦ በአመት በቀረጥና በግብር ምን ያህል ገንዘብ እንደሚሰበስቡ እንዲነግሩት ሚኒስትሩን ይጠይቃል። በዚህ ያማካሪ ተብየው ፈረንጅ ጥያቄ ግራ የተጋባው ሚኒስትር እሺ ጌታ ደህና ሁሉንም አዘጋጅቼ ሰጥሃለሁ ይልና ያሰናብተዋል። አማካሪው ፈረንጅ በነጋታው ሲሄድ ተመሳሳይ መልክ እየገጠመው ተስፋ ሳይቆርጥ ሚኒስትሩ ፊት እየቀረበ ተመሳሳይ ጥያቄ እያቀረበ ተመሳሳይ መልስ እየገጠመው ወራት ያልፋሉ። ሽማግሌው ሚኒስትር ይሄ ሞኛምኝ ፈረንጅ አንድ ቀን ተስፋ ቆርጦ መጠየቁን ይተዋል ብለው አምነዋል። የዋሁ ፈረንጅ ግን ተስፋ ሳይቆርጥ በየጊዜው እየተመላለሰ ሽማግሌውን ሚኒስትር ያችኑ ጥያቄ እያቀረበ ሲያስቸግር ሚኒስትሩ በጣም ተበሳጭተው ለጸሐፊያቸው ምን የሚገርም ቂል ፈረንጅ ነው? አንስካውን ለንጉሱም ገቢው ስንት እንደሆነ ነግሬ ማላቀውን ለሱ እንድነግረው ይፈልጋል እንዴ? አሉ ይባላል። እኚህ ሚኒስትር ወይ ስለ ሚኒስቴር መስሪያ ቤት አወቃቀርና አደረጃጀት ምንም የሚያቆት ነገር የለም፣ አሊያም በደም ተደራጅቶና ተዋቅሮ ተቆጣጣሪ እንዲመጣባቸው አይፈልጉም። አዎ የቼኮስሎቫኪያ ልጆችም አዲስ አበባ በገቡና በቋሚነት በንግድ ሙያ ለመተዳደር ፈቃድ በጠየቁ ጊዜ ችግሮች ገጥመዋቸው ነበር። አንዱ የቼኮስሎቫኪያ ያገሬ ልጅ እንዲህ ሲል ስለገጠመው ችግር አጫውቶኛል። ይህ ሰው አዲስ አበባን እየተዘዋወረ ሲያጠና በአዲስ አበባ ከተማ በየቀኑ በርካታ ከብቶች፣ በጎችና ፍየሎች እንደሚታረዱና ኢትዮጵያውያኑም ያላግባብ ግማሹን ያህል አንጀት እንዲሁ ለውሾች ሲወረውሩት ያስተውልና ቢያንስ የከብት የበግና የፍየል አንጀት ገዝቶ ካዘጋጀ በኋላ ወደ አውሮፓ ለመላክ ያስብና የንግድ ፈቃድ ለማውጣት ወደ ጉምሩክ ማመልከቻ ያቀርባል። የጉምሩክ ዳይሬክተር በደንብ የሚያውቀው ጓደኛው ስለነበር የመጣበትን ጉዳይ ለግማሽ ሰዓት ያህል በደንብ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጥ ቆይቶ የከብት የፍየል የበግ አንጀት ምን ያድርግልሃል ሲል በመገረም ይጠይቀዋል። ምንም እንኳ በድጋሚ ለዚሁ ዳይሬክተር ለግማሽ ሰዓት ያህል አንጀት ለምን እንደምንጠቀምበት ቢያስረዳውም አላመነውም። እንዲያውም ልክ ጓደኝነቱን ለሌላ መጥፎ ነገር መጠቀሚያ ሊያደርገው እንዳሰበ አይነት ነገር ቆጥሮት ምንም ክፉ ቃል ሳይናገር ጉዳዩን መወሰን የሚችለው የንግድ ሚኒስቴር መስሪያ ቤት ነው ብሎ ወደ ንግድ ሚኒስቴር መስሪያ ቤት መርቶ አሰናበተው። ሁለተኛው ቀን ከጧት ጀምሮ በንግድ ሚኒስቴር መስሪያ ቤት በጠባቧ እንግዳ ማረፊያ ወይም መጠበቂያ ክፍል እስከ ምሳ ሰዓት ድረስ ጠብቆ በመጨረሻ አንድ የንግድ ሚኒስቴር መስሪያ ቤት ሰራተኛ ወደሱ ይመጣና ምን እንደሚፈልግ ይጠይቀዋል። ጉዳዩን ከሰማ በኋላ ወደ ዳይሬክተሩ ቢሮ ይወስደዋል። ለንግድ ሚኒስቴር መስሪያ ቤት ዳይሬክተርም ለጉምሩኩ ሰውዬ የነገረውን ደግሞ ይነግራዋል። ቀጥሎም አውሮፓውያን የተለያዩ የስጋ ምርቶችን ባንጀት ውስጥ ሞልተው እንደሚጠቀልሉና በጭስ ካደረቁ በኋላ የስጋዎቹ ምርቶች ለምግብነት በተለያዩ መልኮች ተዘጋጅተው እንደሚበሉ ሁሉ ጨምሮ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጠው ቆይቶ እና ፈረንጆች አንጀት ሽንፍላ ምናምን ይበላሉ ልትለይ ነው? በጣም ይሸታል እኮ ብሎ እየሳቀ ይጠይቀዋል። ይገርማል። ይሄም ዳይሬክተር አንዱንም ቃል አላመነውም። ብቻ ሳቁን እንደማፈን ብሎ በዚህ ጉዳይ ላይ መወሰን የሚችሉት ብቻኛው የተከበሩት ሚኒስትር እንደሆኑ ብቻ ነግሮ ለሁለተኛው ቀን ቀጥሮ ያሰናብተዋል። ሁለተኛው ቀን ዋናው ዳይሬክተር ተቀብሎት ብዙም ሳይዳምጠው ለሚኒስትሩ አቅርቦ ውሳኔያቸውን በጽሑፍ በአድራሻው እንደሚያሳውቀው ነግሮ አሰናበተው። በዚያው ምሽት በየቄራው እየዞሩ አንጀት እንዲገዙለት የቀጠራቸው ላባደሮች ገና ስራው ሳይጀመር ጥለው ጠፉ። የአንጀት ንግዱም ጉዳይ አዲስ አበባ ውስጥ በተለያየ መልክ ተወራ። አንድ ምሽት ይሄው ያገሬ ልጅ ከጎረቤቱ የግሪካዊ ሰውዬ ግሮሰሪ ጎራ ብሎ ሲጠጣ ግሪካዊው የግሮሰሪ ባለቤት ያንጀቷን ወሬ ሰራተኞቹ ነገሩኝ ብሎ በአዲስ አበባ ስለሚወራው በሰፊው ሲያጫውተው ቆይቶ በመጨረሻ አንጀት እገዛለሁ የሚለው ፈረንጅ አበሾችን እያረደ ደማቸውን ወደ አውሮፓ ለመላክ የመጣ ጭራቅ ነው ብለው ነገሩኝ ብሎ ይነግረዋል። ያገሬ ልጅ በዚያ ሰሞን ወደ ገበያ ሲወጣ በርካታ አይኖች እየወጉት ሰዎች መንገድ ሁሉ እየለቀቁለት ይሄዱ ነበር። ከተወሰኑ ቀናት በኋላ የንግድ ሚኒስትሩ ራሳቸው በአገሪቱ አሉ የሚባሉ ባለሙያዎችን ሰብስበው ካንጀት ወርቅ ማውጣት ይቻል እንደሆነ መጠየቃቸውን ሁሉም ወሬ ሰማ። ካንድ ወር በኋላ የሚልካቸውን አንጀቶች ከመላኩ በፊት እንዲያስመረምር ጥብቅ ትዕዛዝ ከተሰጠው በኋላ የንግድ ፈቃዱ ተሰጠው። ነው አሁን ከአምስት ዓመታት በኋላ በአዲስ አበባ በእነዚህ የሚኒስቴር መስሪያ ቤቶች በመጠኑም ቢሆን ከፍተኛ ለውጦች ይታያሉ። ሚኒስትሮች አሁን እንደዚያን ጊዜው ሲበዛ በጣም ተጠራጣሪዎች አይደሉም። አዎ አዲስ አበባ ለዘመናዊው ስልጣኔ በሯን ከፍታ ወደፊት ስትሮጥ የቀረው የኢትዮጵያ ክፍል አሁንም እንደ ጥንቱ በአንድ ቦታ ቆሞ እያንቀላፋ ነው። ጦርነቱ ከመጀመሩ ጥቂት ቀደም ብሎ የአዲስ አበባ ደሴ መንገድ ተሰርቶ አልቆ ስራውን ጀምሯል። በአዲስ አበባ ዙሪያ ወደ ተለያዩ ክፍለ ሀገራት የሚወስዱ የጥርጊያ መንገዶች እየተሰሩ ነው። ምንም እንኳን እነዚህ መንገዶች በጥሩ መልክ እየተሰሩ ቢሆንም እነዚህ መንገዶች በክረምቱ ወራት በመኪና መሄድ በጣም አስቸጋሪ ነው። እስካሁን ፖርቱጋሎች በአባይ ወንዝ ላይ ከሰሩት የድንጋይ ድልድይ በስተቀር ሌሎች ምንም አይነት ድልድዮች አልተሰሩም። ንጉሱ አዲስ አበባንና ጎጃምን በድልድይ ለማገናኘት አስበው ከአውሮፓ ድረስ ያስመጡት ብረታ ብረትና ሲሚንቶ አባይ ወንዝ ዳር ወርዶ ሲሚንቶውን የአካባቢው ገበሬዎች ጎጆአቸውን ሲያሰማምሩበት ብረቶቹ አሁንም እዚያው እንደወደቁ በመዛግ ላይ ናቸው። ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።